የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 1 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ጀመርን።
በቅርቡ የተቋቋመውና የአዲስ አበባ ባላደራ ምክር ቤት ባልደራስ እየተባለ የሚጠራው ቡድን ዋና ጻፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል።
እንግዲህ ይሄ አሁን እነሱ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዛ ክፍል ውስጥ ገባ። ሶስተኛ ሰው ነው እና
የባላደራ ምክር ቤቱ መስራች እስክንድር ነጋን ነው የሰማችሁት። አነጋግረነዋል።
በደቡብ ክልል ደቡብ ኦሞ ዞን እንደ ሚንጊና የሴት ልጅ ግርፋትን የመሰሉ ጎጂ ናቸው የተባሉ ባህሎችን በተመለከተ አንድ ዘገባ ይኖረናል። ሰዓቱን ጠብቆ ይሰማል።
አብራችሁን ካመሻችሁ ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። ዜና እናስቀድም።
አፍሪቃ ዛሬ ሰኞ በይፋ በተጀመረው የአህጉራዊ ነጻ ንግድ ስምምነት አማካይነት የሰላምና የብልጽግና ምዕራፍ ልትያያዝ እንደምትችል ተገለጸ። ትናንት ኒጀር ላይ በተካሄደው የአፍሪቃ ህብረት የመሪዎች ጉባኤ የአህጉሪቱ ቁጥር አንድ ባለግዙፊቹና ቤኒን የነጻ ንግድ ስምምነቱን የፈረሙ ሲሆን ኤርትራ ብቸኛዋ ስምምነቱን ያልተቀላቀለች ሀገር ሆናለች። ስምምነቱ ከተሳካ የ3.4 ትሪሊዮን ዶላር ነጻ ንግድ ቀጠና በመፍጠር የሥራና የልማት ዕድሎችን እንደሚከፍት ኤክስፐርቶች ተንብየዋል። ትናንት እሁድ ስምምነቱ የተከናወነው 17 ወራት የፈጀ ብርቱ ድርድርና ጭቅጭቅ ከተካሄደ በኋላ ሲሆን እንደ ኤክስፐርቶቹ ትንበያ በአፍሪካ ሀገሮች መካከል የሚካሄደውን የንግድ እንቅስቃሴ በ3 ዓመት ጊዜ ውስጥ በ60% ያሳድገዋል።
የሶማሊያው ታጣቂ ቡድን አልሸባብ ካለፈው ሳምንት ረቡዕ ወዲህ 18 ሰዎች መገደሉ ተገለጸ። በዩናይትድ ስቴትስ የአየር ጥቃት ተወጥሮ የሚገኘው ታጣቂ ቡድን ትላንት እሁድ በደቡባዊዋ ጃማሜ ከተማ የአልሸባብ ፍርድ ቤት የቀረቡ 4 ሰዎች ዳኛው ወንጀል ፈጽመዋል ብሎ ውሳኔ እንደሰጠ ወዲያውኑ ቅጣቱን ፈጽመዋል። የሶማሊያ መንግስት ወታደሮች ናቸው ተብለው የተወነጀሉ 2 ወንዶችና ለኬንያ ትሰልላለች የተባለች የ20 ዓመት ሴት በጥይት ተደብድበው ተገድለዋል። ከዚያ በማስከተል የ16 ዓመት ሴት ልጅ አስገድዶ ደፍሯል። የ18 ዓመት ወጣት በአደባባይ በድንጋይ ተወግሮ ተገድሏል። ተከሳሹ እረ በስምምነት ነው ብሎ ቢከራከርም ዳኛው በጊዜው ባለትዳር ሆነ ስታበቃ ይህንን መፈጸምህ ሞት ይገባሃል ብሎ እንደፈረደበትም ተዘግቧል። ቅዳሜ ዕለት ሳላግሌይ በምትባል ከተማም ለሶማሊያ መንግስት፣ ለኬንያና ለዩናይትድ ስቴትስ የስለላ ድርጅት ሰልላችኋል ያላቸውን 10 ወንዶች ረሽኗል። በሰዎቹ ላይ የሞት ቅጣት የተፈረደባቸው በጽንፈኛው ቡድን ፍርድ ቤቶች ሲሆን ጠበቃ እንዲቆምላቸው አልተፈቀደላቸውም። ታጣቂው ቡድን ሰዎቹ የተከሰሱበትን ወንጀል መፈጸማቸውን አምነዋል ቢሉም ነቃፊዎች ግን በድብደባ ብዛት እንደሆነ ይጠረጥራሉ።
ብሪታንያ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ችሎታ ቢስና በራሳቸው የማይተማመኑ አስተዳደራቸውንም ለየት ባለ ደረጃ የተተራማመሰ ያሉ በድብቅ የሾለኩ ዲፕሎማሲያዊ መልእክት ልውውጦችን ምንጮች ለማወቅ ስትሯሯጥ ውላለች። ለረጅም ጊዜ ለዩናይትድ ስቴትስ ከማናቸውም የበለጠ የቅርብ ወዳጅ የሆነችው ብሪታንያ በአምባሳደሯ ኪም ዴሬክ ስለ ዩናይትድ ስቴትሱ መሪ የተሰጠ የነቀፌታ አስተያየቶች ይፋ መውጣታቸው ቢያሳፍሯትም ትክክል መሆናቸውን ግን አላስተባበለችም። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ቃል አቀባይ ለጋዜጠኞች ሲናገሩ የኬብሎቹ ሾልኮ መውጣት ተገቢ እንዳልሆነና በእርግጥም የሚያሳዝን አድራጎት መሆኑን ለትረምፕ አስተዳደር አቋማቸውን አስታውቀናል ብለዋል። ዋሽንግተን ጉብኝት ላይ ያሉት የብሪታንያው የንግድ ሚኒስትር ሊያም ፋክስ ከፕሬዚዳንቱ ልጅና አማካሪ ከኢቫንካ ትራምፕ ጋር ሲገናኙ ይቅርታ እንደሚጠይቋቸው ገልጸዋል።
ኢራን የኒውክሌር መርሃ ግብሯን ለመገደብ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በተደረሰው ዓለም አቀፍ ስምምነት ከወሰነላት ዩሬኒየም የማበልጸግ መጠን ማለፏን የሀገሪቱ የኒውክሌር ኃይል ድርጅት አስታወቀ። በውሉ የተወሰነላት 3.67 ከመቶ የነበረ ሲሆን የኒውክሌር ድርጅቱ ዛሬ እንዳስታወቀው ከ4.5% አልፋለች። ኢራን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት አሜሪካ ከውሉ እንድትወጣ ማድረጋቸውን ተከትሎ የጣሉባትን አሽመድማጅ የኢኮኖሚ ማዕቀብ እንድትቋቋም ከሌሎቹ የውሉ ፈራሚዎች እርዳታ የማታገኝ ከሆነ 20% ዩራኒየም ልታበለጽግ እንደምትችል አስታውቃለች። በ5% የበለጸገ ዩራኒየም ለኒውክሌር ኃይል ማመንጫ ነዳጅ ለማምረት በቂ ሲሆን ኒውክሌር መሳሪያ ለመስራት ከሚያስፈልገው 90% የበለጸገ ዩራኒየም ግን በእጅጉ ያነሰ ነው። የተባበሩት መንግስታት የአቶሚክ ኃይል ድርጅት ኢራን በስምምነቱ ከተፈቀደላት ገደብ ማለፏን የማረጋገጥ ሂደት ላይ መሆኑን ገልጿል። ከዓለም አቀፉ ውል ተፈራራሚዎች አንዱ የሆነው የአውሮፓ ህብረት በበኩሉ የቴህራን እርምጃ እንዳሰጋውም አስታውቋል። ሩሲያም የኢራን ድርጊት እንዳሳሰባት ገልጻለች። ሆኖም ፕሬዚዳንት ትራምፕ የዩናይትድ ስቴትስን ከወከሉ ከውሉ ማስወጣታቸው ዓለም አቀፋዊ መዘዝ እንደሚያስከትል አስጠንቅቀን ነበር ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭን አስገንዝበዋል። ትላንት እሁድ ፕሬዚዳንት ትራምፕ ኢራንን ብትጠነቀቂ ይሻልሻል ሲሉ ማስጠንቀቂያ ሰጥተዋታል። ምን እርምጃ እንደሚወስዱ በጋዜጠኞች ለቀረበላቸው ጥያቄ ዝርዝር ውስጥ ሳይገቡ ኢራን ፈጽሞ የኒውክሌር መሳሪያ ባለቤት አትሆንም የሚለውን አቋማቸውን ደግመው አሰምተዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀደም ሲል ወደ አስተዋወቅናችሁ ዘገባ ነው የምናልፈው። በቅርቡ የተቋቋመውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ እያለ የሚጠራው ቡድን ዋና ጸሐፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል። ዛሬ ፍርድ ቤት ቀርቦ የ28 ቀን የጊዜ ቀጠሮ ተጠይቆበታል ተብሏል። መዝገቡ ቀጠሮ የተጠየቀበት በቅርቡ እንደ አዲስ ተሻሽሎ ይወጣል በተባለው በቀደመው የሽብር ሕግ መሰረት መሆኑም ታውቋል። ሀብታሙ ስዩም የቡድኑ መስራች እስክንድር ነጋን አነጋግሮታል።
የቀድሞው የእንቁ መጽሔት አቃቢ አርታኢ የአውራምባ ታይምስና አዲስ ገጽ ህትመት ውጤቶች ባልደረባ ጋዜጠኛ ኤልያስ ገብሩ በቁጥጥር ስር እንደዋለ ተሰምተዋል። ኤልያስ በቅርቡ የአዲስ አበባ ባላደራ ምክር ቤት ባልደራስ ከተሰኘው የአዲስ አበባ ነዋሪዎችን መብትና ጥቅም ለማስከበር እንደሚሰራ በሚናገረው እንቅስቃሴ ውስጥ በዋና ጸሐፊነት እየሰራ ነበር። በቁጥጥር ስር የዋለውም ከባልደራስ ስብሰባ መልስ እንደሆነ የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ይናገራል።
ኤልያስ ገብሩ በትክክል የታሰረው ቅዳሜ ዕለት የአዲስ አበባ ባላደራ ምክር ቤት ስብሰባ ነበር፣ የአመራሩ ስብሰባ ነበር። እዛ ስብሰባ ላይ ተገኝቶ የጨረስነው ለሁለት ሰዓት ተኩል አካባቢ ነበር። ከኔ ጋር በግል ነበር አብረን ያመሸነው እና ሁለት ሰዓት ተኩል ላይ ስንለያይ እየተከተሉን ነበር ማለት ነው። ቀስ ብለው ከኛ ሲሰወር ቅዳሜ ዕለት አሰሩት እና አላወቅንም ነበር። ቅዳሜም አላወቅንም፣ እሁድም አላወቅንም። የተከራየው ቤት ግን አላደረም ነበር። ዛሬ ጠዋት ግን በአጋጣሚ አንደኛ ደረጃ ፍርድ ቤት ጊዮርጊስ ለንደን አንደኛ ደረጃ ፍርድ ቤት በፖሊስ ተይዞ ሲቀርብ ይቆናል።
ጋዜጠኛ ኤልያስ ገብሩ በአራዳ ምድብ ችሎት እንዲቀርብ በተደረገበት ወቅት አቃቤ ሕግ በባህር ዳር ከተማ ከቀናት በፊት ከተፈጠረው ችግር ጋር በተያያዘ እጠረጥረዋለሁ፣ በጸረ ሽብር ሕጉ መሠረትም ጉዳዩን የበለጠ ለማጣራት የሚረዳኝ 28 ቀን ይፈቀድልኝ ሲል መጠየቁን፣ ፍርድ ቤቱም ፍቃዱን መስጠቱን ጋዜጠኛ እስክንድር ነግሮናል። በአሁኑ ሰዓት ጋዜጠኛ ኤልያስ ገብሩ ከሌላኛው የባልደራስ አመራር ስንታየው ቸኮል ጋር በአንድ ክፍል ታስረው እንደሚገኝ የጠቀሰው ጋዜጠኛ እስክንድር አሁን በማረፊያ ቤት ውስጥ ያሉበት ሁኔታ አስከፊ መሆኑንም ይዘረዝራል።
እንግዲህ ይህ አሁን እነሱ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዛ ክፍል ውስጥ ሲገባ ሶስተኛ ሰው ነው የሚሆነው እና በጣም ጠባብ ክፍል ውስጥ በጣም በተጠባበበ ሁኔታ ውስጥ ያሉት ማለት ነው። ጠባብ ነው፣ ጨለማ ነው፣ በጣም ቀዝቃዛ ነው። እነ ስንታየው ከተያያዙ ጀምሮ እስካሁን ድረስ ገላቸውን እንዲታጠቡ አልተፈቀደላቸውም። እንደ ልብ ሕክምና እያገኙ አይደሉም። ይሄ ክፍል ደግሞ ከሽንት ቤት ጎን ነው። በጣም ኃይለኛ ሽታ አለው። አንዱ ራሱ በሽታ የሆነባቸው ሽታው ነው እና በአጠቃላይ በጣም በጣም አስከፊ የሆነ ሁኔታ ውስጥ ነው ስለላለት።
ይሄ የተባለው ነገር እውነት መሆኑን ሲያረጋግጣችሁት እንዴት ነው? ከቤተሰባቸው ጋር ንግግር አድርገው ነበር ወይ?
አዎ፣ ቤተሰብ አገኘናቸውም በማግኘት ነው ብለው ግን ጠበቃ አገኘናቸው።
ባለደራ ምክር ቤት ባልደራስ በራስ ተነሳሽነት የተቋቋመ አዲስ አበባና አዲስ አበባን በሚመለከቱ አቋሞቹ ጥቂት የማይባሉ ደጋፊዎችን እያፈራ ያለ እንቅስቃሴ ነው። ሆኖም እንቅስቃሴው ህጋዊ ዕውቅና የሌለው ነው ከሚለው ጀምሮ የባልደራስ ርምጃዎችን የሚተቹ ወገኖችም አልጠፉም። የባላደራ ምክር ቤቱን አባላትና እንዲሁም ደግሞ ምክር ቤቱ ኢትዮጵያ ውስጥ ያለውን ውጥረት የሚያቀዘቅስ ሳይሆን የሚያፋፍም አይነት እንቅስቃሴ ያደርጋሉ የሚል ትችት ይቀርባል። በዚህ ጉዳይ ላይ የምትለው ነገር ይኖር ይሆን?
ምን እንግዲህ እኛ ይሄ በዚህ ያለ ምላሽ ምን አድርገን ነው ያፋፋም ነው ምን አድርገን ነው ያባባል ነው? እኛ በተገመተብን መብትን ለመከላከል ነው እንቅስቃሴ ያደረግ ነው። በሰው መብት ላይ እናደነት ነው። ያም ተዘምቶብን በመብታችን ላይ ተዘምቶብን በሰላማዊ ትግል ጠይቃቅል ያለ ነው። እዛ ላይ እኛ አንደራደርም። ይኸው አሁን በሀሰብ በሽብር ተከስተን ቢሆን ከሰላማዊ ትግላችን ምንም ንቅንቅ አላል ጠጠራ ነው። ከዚህ በፊትም አሁንም ጠጠራ እናነሳ እና በሰላማዊ መንገድ እስከታገልን ድረስ በሰላማዊ መንገድ እስከሄድን ድረስ ሀሳባችንን በግለጹ እንዴት አድርጎ ነው የሀገሪቷን ፖለቲካ ማግባብሰው?
አሁን በቁጥጥር ስር ያለው ጋዜጠኛ ኤልያስ ገብሩ ከዚህ ቀደምም በተደጋጋሚ ለእስር ተዳርጓል። በኢትዮጵያን አቆጣጠር በ2006 ዓ.ም ይሰራበት በነበረው እንቁ መጽሔት ላይ በታተመና ግጭትን ያባብሳል በተባለ ጽሑፍ ሰበብ ክስ ቀርቦበት ነበረ። በ50 ሺህ ብር ዋስ ተለቆ በመከራከር ላይ የነበረው ኤልያስ በድጋሚ በህዳር 2008 ዓ.ም እንደገና ለእስር ተዳርጓል። ኤልያስ ባሳለፍነው ዓመት መጀመሪያ ላይ በምህረትና ይቅርታ ከተለቀቁ ጋዜጠኞች መካከል አንዱ ነው።
ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ወደ ደቡብ ነው የሚወስደን።
ወደ ደቡብ እንግዲህ ስናመራ በደቡብ ክልል ደቡብ ኦሞ ዞን እንደ ሚንጊና የሴት ልጅ ግርፋትን የመሰሉ ጎጂ ልማዶች እንግዲህ ይታወቃሉ በዛ ቦታ። አሁንም ግን አልቀሩም። ለ27 ዓመታት በዙሪያ የሰሩ ባለሙያ ናቸው ለቪኦኤ ይህን የተናገሩት። ማህበረሰቡ ያመነበትን የህግ ማዕቀፍ ማበጀትና የመንግስት ጣልቃ ገብነት በእጅጉ እንደሚያስፈልግም እየተነገረ ነው። በዚህ ጉዳይ ላይ ዘጋቢያችን ዮናታን ዘብዲዮስ ቀጣዩን ዘገባ ልኩልናል። እንሆ
በደቡብ ክልል በደቡብ ኦሞ ዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞ ዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበርክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን የአኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይ ና ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው እነዚህ ባህላዊ ድርጊቶች። በዚህ ዞን ውስጥ የሚገኙ ባህላዊ ትሩፋቶች በዚህ ዜና ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሳው የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች የበቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገብረ ዳኘ ይህንን ያጠናክራሉ።
ሐመር ላይ አንድ ልጅ ተወልዶ አካለ ጎደሎ ሆኖ ቢፈጠር ሚንጊ የሚል ስያሜ አለ። ያ ሚንጊ ማለት በቃ ኢምፒውርድ ጽሉ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገው ማጥሪያ እንትን ፒሪፋይ የሚያደርጉበት እና በዛ ፒዩሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ ነገሮች ሙሉ በሙሉ ቀርቷል ማለት ነው።
አቶ ዳኘ እንዳሉት በዞኑ ጎጂ ልማዳው ድርጊቶች ተብለው ለመንግስትና በህዝብ በተለዩ በርካታ ልማዳው ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት።
አሁን ሀመር ላይ ክፍት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ። እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እንትኑ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ አለ።
የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልተናና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢው መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት።
ባለበት መቀጠል አለበት። ብዙውን ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው፣ በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም። ትምህርት ቤት ብን መግባት የለባቸውም። በሀመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበትም የሚል እሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሀመርም ዳሰነችም ኛንጋቶምም እንደ ሰው መሰልጠን አለበት ብ እያረግናለሁ።
የባህሉ ባለቤት ፍላጎት ምንድን ነው?
የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው። እኛ አሁን በዚች ቀዳዳ ነው የምንገባው። ስለዚህ
የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ለዘገባው እናመሰግናለን። ባሳለፍነው ሳምንት 36ኛው የኢትዮጵያውያን የስፖርትና የባህል ፌስቲቫል በአትላንታ ሲከበር ሀብታሙ ስዩም በዛ ተገኝቶ ዘገባ ሲያስደምጠን ሲልክልን ነበር። ዛሬ ተመልሷል። ግን ደግሞ ዘገባዎቹ አልተጠናቀቁም። አብረውን አሉና ሁለት አስርት ዓመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገው አጭር ወግ እንዲቀርባል።
ኤልያስ ወንድሙ እባላለሁ። የፀሐይ አሳታሚ ድርጅት መስራች ነኝ እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ሲቸግረን ነው ፀሐይ ፐብሊሸርን የጀመርነው እና ኢትዮጵያውያኖች በየዓመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካናዴራ ይሸጣል፣ ጨርቃጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት ታሪካችንን ካለማወቅ ነው የምንደነቁረው። ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክት ባለቤት ተገዥ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው እና ታሪካችንን ለማወቅ ደግሞ ታሪካችን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አብስሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት የዚህ ያሳለፍነውን ዓመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው ይሄ የተጀመረው። ኢትዮጵያ ውስጥ ትላንትና 60 ሚሊዮን ዛሬ 100 ሚሊዮን ህዝብ በላይ የሚኖርበት ሀገር ነው። እዛ ውስጥ መኖር ሀይቅ ውስጥ ያለች አሳ ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለህ። እዚህ ሊሚትድ ነው፣ ሪሶርሱ ሊሚትድ ነው፣ የሰው ኃይል ሊሚትድ ነው፣ ብዙ ነገር ሊሚትድ ነው። ግን በዛ ውጥረት ውስጥ ነው ታሪካችንን ለመንገር የሞከር ነው። ዓለም አቀፍ የኢትዮጵያ ጥናት መድበላችን የዘንድሮ ኢሹ በጣም ብዙ ጥሩ ጥሩ ነገሮች ይዟል። ይሄ 13ኛ ዓመቱን ይዟል። ኢትዮጵያውያኖች እንደ በታሪኩ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት እየወቀስን መጽሐፍ የማንችልበት ጊዜ ስለነበረ አብዛኛዎቻችን ውጭ ሀገር ነው የምናሳትም የነበረው። አሁን ግን አዲስ በተፈጠረው የሰላም ሽግግር ምክንያት ምናልባት ከአሁን በኋላ ኢትዮጵያ ውስጥ መንግስትን እየወቀስን መንግስትን፣ ኢኮኖሚውን፣ ፖለቲካውን፣ ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክል አልሆነ እየተነጋገርን የምናወጣበት እንዲሆን ነው እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ስለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት ዓመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበረ። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል፣ ግን እዚህ የተወሰነ ለማቅረብ ነው እዚህ ላይ ያወጣ ነው። ይሄኛው ጀነራል ጥላሁን አርጋው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የመቶ የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት ያዘ አነስ ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል እና ሰሞኑን እስካሉ ምናልባት ወደኋላ 20 ዓመት ተመልሰህ እንደ ስራ ይህንን ትጀምረዋለህ ወይ ብትለኝ በጣም ስለሚከብድ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁኝ። ግን የሚያስበልጠውና ያንን ደግሞ እንዲተልቅ እና ወይም ደግሞ የስራውን ኃላፊነት ፍላጎቱ እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረበት። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረዱን ሰዎች መጠን ያን ያህል ስራውን የረባ ያደርገዋል። ግን እንደ አገር ታሪካችንን እኛ ካልተናገርን፣ ታሪካችንን እኛ ካልጻፍን፣ ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል እና እስካሁን ድረስ ያሳለፍነው ችግር ከሱ ጋር የተያያዘ ነው።
ቀደም ብለን በጠቀስነው የ36ኛው የሰሜን አሜሪካ ኢትዮጵያን የስፖርትና ባህል ፌስቲቫል ላይ እንዲሁ ያገኘናቸው ሌሎች ሰዎች አሉ። በፌስቲቫሉ ላይ የቀደመው የኢትዮጵያ አየር ኃይል አባላት ያዘጋጁት የታሪክ ማሳወቂያ አውደ ራዕይ ነበረ። ስለ አውደ ራዕዩ እንግዲህ ቀጣዩን ነግረውናል።
ካፕቴን ተሾመ ተንኮሉ እባላለሁ። በቀደመው አየር ኃይል ውስጥ ተዋጊ ስኳድሮን ውስጥ ነበርኩኝ። ከዛ በኋላ ኢህአደግ ወደ ስልጣን ከመጣ በኋላ እና የቀደመው አየር ኃይል ፉሊ ከስራ ውጪ ሲሆን ከአመት በኋላ እንደገና ወደ አየር ኃይሉ ተቀራቅዬ በአስተማሪነት እስከ 1998 የኤርትራ ጦርነት በኋላ ከዛ በኋላ በተወሰነ ደረጃ ሁለት አመት የሆነ ክፍተት ነበረ። እንደገና ተመልሼ ደግሞ 2003 ድረስ አስተማሪነት ስራ ነበረ። ኢትዮጵያ በነጻነት ቆይታለች ስንል የተከፈለ ዋጋ አለ። ያንን የተከፈለ ዋጋ ነው ለማሳየት የምንሞክረው። እስከ 1966 በንጉሱ ከዛ በኋላ ደግሞ የወታደራዊው መንግስትም ተቀይሮ አየር ኃይልን ፉሊ ተቀብሎ ስራውን ይሰራ ነበር። በኢትዮጵያ ውስጥ የተለያዩ ጦርነቶች ተካተዋል። እነኛን ጦርነቶች ግን በአስደናቂ ሁኔታ አየር ኃይሉ በአየር የበላይነት የሀገሪቷን የአየር ክልል ሲያስጠብቅ ነበር። በ1983 በአጋጣሚ የኢህአደግ በህዝባዊ ወያኔ አርነት የሚመራው የኢህአደግ ጦር ሀገሪቷን ተቆጣጠረ። ሀገሪቷን በተቆጣጠረ ሰዓት ሰራዊቱን የአየር ኃይልን መስሪያ ቤት ሙሉ ለሙሉ ከስራ ውጪ ያደረገ እስከ ዛሬ ድረስ ማለት ነው። የታሪክ ክፍተት ተፈጠረ። ይሄን የታሪክ ክፍተት ትውልድ እንዲያቀው ያስፈልጋል። ለሀገር መስዋዕትነት የከፈሉ ትላልቅ ስራዎችን የሰሩ ጀግኖች አሉ። እነዚህን ጀግኖች ዛሬ ሀገር ልታስታውሳቸው፣ ልታመሰግናቸው ወይም ስማቸውን እንኳን እንዲዘከር የተፈቀደበት ሁኔታ አይደለም። ሶ የክፍተት ተፈጠረ፣ የታሪክ ክፍተት። እዚህ የምታየን በጣም ጁኒየር ያለን ጁኒየር የሆንን የአየር ኃይል አባላት ናት። እኛ እነዚህን ሰዎች ካላከበርን ሌላ ጀግና ማንም ሊያከብር አይችልም። ይሄንን ክፍተት ለመሸፈን ነው እኛ ይሄን የምንሰራው።
ስሜ አባቡ ደሴ ይባላለሁ። 121 ቅጥር ነኝ በአውሮፓ አቆጣጠር ማለት ነው። እንግዲህ ከዛ ጀምሬ እስካሁን ደስ አለው አየር ኃይልን አገልግዬ ነው የወጣሁት። አየር ኃይልን ለማሳወቅ ነው። ከዚህ የበለጠም ብዙ ታሪኮች አሉ፣ ግን ከብዙ አንጻር ማለት ያለን ድንኳን ሁሉንም ከበር ማድረግ አይችልም። እንግዲህ የመጀመሪያ ጀነራል አሰፋ አያና የመጀመሪያው የአየር ኃይል አዛዥ ናቸው። ሁለተኛው አበራ ወልደ ማርያም፣ ቀጥለው ጀነራል አሰፋ ገብረጊዜ ኤርትራዊ ናቸው፣ ጃንዌ ናቸው። ጀነራል ዮሐንስ አራተኛው ናቸው፣ እሳቸውም ኤርትራዊ ናቸው። እኔ ጀነራል አምስተኛው ናቸው፣ የኢትዮጵያ አየር ኃይል ጀነራል ታዬ ጥላሁን ናቸው። እኔ ጀነራል ባንታ በላይ፣ የመጨረሻው ጀነራል አማ። ያው አየር ኃይልን ስም ለማሰራት የሚያደርጉት ጥረት ነው፣ በራሳቸው የሰሩት ነው። ይሄ ስለ ኢትዮጵያ አየር ኃይል የተጻፈ መጽሐፍ ነው። እነዚህ ደግሞ መጽሔቶች ናቸው።
ኮሎኔል ጥግ
አድማጮች፣ የአትላንታው ዝግጅት በቪዲዮ ተቀነባብሮ በፌስቡክ ገጻችን በዌብሳይታችን ላይ ተቀምጧል። ሌሎች ደግሞ በርከት ያሉ ቅንብሮችም አሉን፣ መከታተል ትችላላችሁ። በተለይ የአየር ኃይሉ በምስል እያሳዩ ገላጭ በሆነ ሁኔታ ያሳያሉናል። አድማጮች ተከታተሉት። እንግዲህ እኛ የዛሬውን የጋቢና ቪዮ ጉዟችን በዚሁ አጠናቀናል።
በፌስቡክ አት ቪዮ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮ ላይ አስተያየታችሁን ስጡን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም እንዲሁም ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሩ ነው። በጋራ መልካም ምሽት፣ ሰናይ ምሽት ይሁንላችሁ።
ጉዟችሁ የሰመረ ይሆን እያልን ከፀሐየ ዮሐንስ ጋር እንተዋቸዋለን። ዝምታ ነው መልሴ።
Thank you. ኩን ራዲዮ ሰገለ አሜሪካ